Voice of America.
Yes, America Dims Radio. Taviano. በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የማክሰኞ ሚያዝያ 5 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጠቅስ። ኢትዮጵያ ከመጪው ሐሙስ አንስቶ ስለ ኮቪድ-19 መዛመትና ስለ ተጋላጭነት በአገር አቀፍ ደረጃ ግምገማ ለማድረግ ማቀዷን አስታወቀች። በባህር ዳር ከተማ ስለ ምርጫና ስለ ሰብአዊ መብቶች የግንዛቤ መስጫ ስልጠናዎች መካሄዳቸው ተገለጸ የሚሉትና ሌሎችም ዝግጅቶች አሉን።
በዚህ ክትትል ምንድነው የታዘብነው? በሶስቱ ማስክ አጠቃቀም፣ ርቀት በመጠበቅም፣ በእጅ ንጽህና አያያዝም ለውጥ ማየት አልተቻለም ወይም አንዳንድ ጊዜ የመቀነስ ነገር ይታያል። የበሽታው ስርጭት ደግሞ እየጨመረ የሄደበት ሁኔታ ነው ያለው።
ዶክተር አበባዮ ገበዮ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ናቸው። ላለፉት ስድስት ወራት በተለያዩ ተቋማት የኮቪድ-19ን ስርጭት ለመከላከል የተያዘ ጥረት እንዲያግዝ ታልሞ የተካሄደ ጥናት ውጤት በዛሬው ዕለት ይፋ በተደረገበት ወቅት ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID በኢትዮጵያ ትግራይ ክልል የግጭት ተጎጂ ለሆኑ ከ82500 በላይ ሰዎች ለሚቀልሷቸው ያስቸኳይ ጊዜ መጠለያዎች መከለያ የሚሆን 1500 ጥቅል ጠንካራ የፕላስቲክ መሸፈኛዎችን በአውሮፕላን የሚያጓጉዝ መሆኑን ትናንት ባወጣው መግለጫ አስታወቀ። መጠለያዎቹን ለረጅም ጊዜ ለመከለል የሚረዱ ናቸው የተባሉት መከለያዎቹ የሚጓጓዙት ዱባይ ከሚገኘው የድርጅቱ መጋዘን መሆኑንም መግለጫው አመልክቷል። ዝርዝሩን ደረጀ ደስታ ያቀርባል።
በትግራይ ክልል እየተካሄደ ያለው ግጭት ወደ 1 ሚሊዮን የሚሆኑ ሰዎችን ከቤት ንብረታቸው ያፈናቀላቸው መሆኑን የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID መግለጫ አመልክቷል። ከነዚህ ብዙዎቹ አሁንም ከውጪ ወይም በተጨናነቁ መጠለያዎች ውስጥ የሚተኙ መሆናቸውንም መግለጫው አስታውቋል። USAID ለመኝታ የሚሆኑ ምንጣፎችን፣ ብርድ ልብሶችን፣ የማዕድ ቤትና የምግብ ማብሰያ ዕቃዎችን ጨምሮ መሰረታዊ የቤት መገልገያ ቁሳቁሶችን እንደሚያቀርብም ገልጿል። እነዚህ USAID ትግራይ ውስጥ ባለው ግጭት የተጎዱ ሰዎችን ለመርዳት የሚያደርገው እርዳታ አካል ናቸው ያለው መግለጫው ዩናይትድ ስቴትስ ወደ 305 ሚሊዮን ዶላር ሰብአዊ እርዳታ ሰጥታለች ብሏል። አያይዞም ይህ ምግብን፣ የተመጣጠነ ምግብን፣ የጤና ክብካቤን፣ መጠለያን፣ የእርዳታ አቅርቦትን፣ ንጹህ የመጠጥ ውሃንና ይበልጥ የተጎዱ ወገኖችን የሚያግዙ ፕሮግራሞችን ይጨምራል። ከዚህም በተጨማሪ USAID የአደጋ መከላከልና እርዳታ ቡድን በስፍራው በመቆየት ዩናይትድ ስቴትስ መንግስት የሚያደርገውን ሰብአዊ እርዳታ እንዲያጠናክር ያደርጋል ሲል አመልክቷል። ሁሉም ወገኖች እነዚህ የሰብአዊ እርዳታዎች እንዳይደናቀፉ ድጋፋቸውን ማረጋገጥ ይኖርባቸዋል ያለው መግለጫው፣ ይሁን እንጂ ግን ሰብአዊ እርዳታ ሰዎች ብቻቸውን የቀውሱን መሰረታዊ ችግር የሚፈቱ አይደሉም። እየጨመረ ያለውን ስቃይና መከራ ለማስቀረት ግጭቱን በአስቸኳይ ማቆም ይገባል ብሏል። አያይዞም ግጭቱን ማቆም፣ የኤርትራ ወታደሮች በአስቸኳይ በአካባቢው ለቀው መውጣት፣ የኢትዮጵያ መንግስት በትግራይ የሚያሰማራው የአማራ ክልል ኃይል መቆም የመጀመሪያዎቹ እርምጃዎች ናቸው በማለት ጥሪውን አቅርቧል። የተባባሰ በሄደው ግጭት ሳቢያ ተጎጂ የሆኑ ሰዎችን ለመታደግ ሌሎች አገሮች የሚሰጡትን እርዳታ አሜሪካ በደስታ የምትቀበለው መሆኑንም መግለጫው አመልክቷል።
አመሰግናለሁ ደረጀ። በኢትዮጵያ በህዝቡ ዘንድ ኮቪድ-19ን ለመከላከል እየተደረገ ያለው ጥረት ዝቅተኛ መሆኑን የጤና ሚኒስቴር አሳሰበ። የሚኒስቴር መስሪያ ቤቱ እንዳስታወቀው ላለፉት ስድስት ወራት የተካሄዱ የደሰሳ ጥናቶች የሚያሳዩት ቫይረሱን ለመከላከል እየተደረገ ያለው ጥረት በቂ አለመሆኑን ነው። በተለይ በትምህርት ቤቶች ላይ 79 ከመቶ የነበረው ወደ 76 በመቶ ማዘቅዘቁን ጥናቱ ያሳያል ሲሉ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ዶክተር አበባየሁ ገበየሁ ተናግረዋል። ዝርዝሩን ያዘ ዘገባ በአብይ ርዕስ ይቀርብበታል። ጉድለት የተካሄደውን የበኒን ፕሬዝዳንታዊ ምርጫ ቅድመ ውጤት ዛሬ ይፋ ይደረጋል ተብሎ እየተጠበቀ ነው። ምርጫው ተጭበርብሯል ብለው ተቃዋሚዎች እየከሰሱ ቢሆንም ፕሬዝዳንቱ ፓትሪስ ታሎን አሸንፈው ለሁለተኛ የአምስት ዓመት የስልጣን ዘመን መንበሩ ላይ ይቆያሉ ተብሎ ነው የሚጠበቀው። ፕሬዝዳንቱን ተፎካካሪዎቻቸውን ከውድድሩ ውጪ የሚያደርግ የምርጫ ሕግ አውጥተዋል ወይም ደግሞ በግድ ሀገር ጥለው እንዲሰደዱ አድርገዋቸዋል ብለው የከሰሷቸው ተቃዋሚ መሪዎች ህዝቡ በመርጫው እንዳይሳተፍ ጥሪ ሲያቀርቡ ቆይተዋል። ፕሬዝዳንቱ ደጋፊዎች በበኩላቸው የምርጫ አስፈጻሚ ባለስልጣኑ የሁዱ ምርጫ በአብዛኛው በሰላም ተከናውኗል ማለታቸውን እየጠቀሱ እየተሟገቱ ናቸው። ከምርጫው በፊት የሰው ህይወት የጠፋባቸው ግጭቶች የነበሩ ቢሆንም ምርጫው ያለምንም የጎላ ችግር እንደተፈጸመ ነው የምርጫ ባለስልጣኑ የተናገሩት። ይሁን እንጂ ምርጫ ያልተካሄደባቸው አካባቢዎች ነበሩ። የምርጫ አስፈጻሚ ኮሚሽን ባለስልጣን ከ546ቱ ወረዳዎች በ16ቱ የድምጽ አሰጣጡ ሊከናወን እንዳልቻለ ገልጸዋል። ለምን እንደሆነ ግን አላብራሩም። በሌላ በኩል አንድ የሀገሪቱ የሲቪል ማህበረሰብ ድርጅቶች ማህበር መራጮች ላይ የማስፈራራትና የማዋከብ አድራጎት መፈጸሙን በመቶች የተቆጠሩ የምርጫ ታዛቢዎች ሪፖርት እንዳቀረቡበት አስታውቋል። ኬንያ ውስጥ እንደ አውሮፓውያን አቆጣጠር ባለፈው 2020 ዓመተ ምህረት 3 አሜሪካውያን የተገደሉበትንና 3 ሌሎች የቆሰሉበትን እንዲሁም 6 አውሮፕላኖች በወደሙበት የታጣቂ ጥቃት ዩናይትድ ስቴትስ የጦር ኃይል ምርመራ እንዲከፍትበት የመከላከያ ሚኒስትሩ ሎይድ ኦስተን ትዕዛዝ ሰጥተዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ጃን ከርቢ ትናንት ሰኞ ባወጡት መግለጫ መከላከያ ሚኒስትሩ የዩናይትድ ስቴትስ የአፍሪካ እዝ ያደረገውን ምርመራ በቂ ሆኖ አላገኙትም ብለዋል። የጦር ሰራዊቱ ነጻ ምርመራውን የሚያካሂዱ ባለ 4 ኮከብ ጀነራል እንዲሰይምበት መጠየቃቸውን ቃል አቀባዩ ጨምረው ገልጸዋል። በዚህም መሰረት የጦር ሰራዊቱ ጀነራል ፖል ፈንክን መሾሙን ቃል አቀባዩ ጨምረው ገልጸዋል። በሌላ በኩል የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ቃል አቀባይ ሲናገሩ በእኛ በኩል ጥብቅ ክትትል በማድረግ ምርመራውን አከናውነናል፣ ነገር ግን ተጨማሪ ነጻ ምርመራ ቢካሄድም መልካም ነው ማለታቸው ተጠቅሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ የጃንሰን ኤን ጃንሰኑ የኮቪድ-19 መከላከያ ክትባት ተከታቢዎች ላይ ለአደጋ ሊዳርግ የሚችል የደም መርጋት ተከሰተ ያሉትን ሪፖርቶች ተከትሎ ለጥንቃቄ ሲባል ክትባቱ መሰጠቱ በአስቸኳይ እንዲቆም የፌደራሉ መንግስት የጤና ባለስልጣናት አሳስበዋል። ዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ እና የምግብና የመድኃኒት አስተዳደር FDA ዛሬ ማለዳ በጋራ ባወጡት መግለጫ ሚያቸው ከ13 እስከ 48 ዓመት በሆኑ 6 ሴቶች ላይ የተከሰተውን እጅግ ያልተለመደ ከባድ የደም መርጋት እየመረመሩ መሆናቸውን አስታውቀዋል። በተከታቢዎች ላይ የደም መርጋቱ የታየው በተከተቡ ከ6 እስከ 13 ቀን ውስጥ እንደሆነ ነው የተገለጸው። የጆንሰን ኤን ጆንሰኑን የኮቪድ ክትባት ዩናይትድ ስቴትስ ውስጥ እስካሁን ከተከተቡት ከ6.8 ሚሊዮን የሚበልጡ ሰዎች ውስጥ ደም መርጋቱ የታየው 6 ሰዎች ላይ መሆኑን ባለስልጣናቱ አያይዘው ሳያስገነዝቡ አላለፉም። የሲዲሲ ተቀዳሚ ምክትል ዳይሬክተር አንሹካት ክትባቱን ከወሰዱ 2 ሳምንት ያለፋቸው ሰዎች ብዙም ሊሰጉ አይገባም ብለዋል። ባለፈው ሳምንት ውስጥ ወይም ገደማ የተከተቡና ከባድ የራስ ምታት፣ የሆድና የእግር ህመም እንዲሁም የትንፋሽ ማጠር የሚሰማቸው ሰዎች ግን ሐኪማቸውን ማሳወቅ አለባቸው ሲሉ አሳስበዋል። ክትባቱን ሊከተቡ ቀጠሮ የያዙ ሰዎች ቀጠሯቸው እንዲስተካከል እየተሰራ መሆኑንም ባለስልጣናቱ አክለው ተናግረዋል። ሰዎች የግዴታ የጃንሰን ኤን ጃንሰኑን ክትባት መውሰድ የለባቸውም ማለት እንዳልሆነም አያይዘው ገልጸዋል። ከሐኪማቸው ጋር ተነጋግረውበት መወሰን ይችላሉ ነው ያሉት። በኒውዮርክ ታይምስ ዘገባ መሰረት ከደም እርጋቱ በተያያዘ አንዲት ሴት ህይወታቸው አልፏል። ነብራስካ ክፍለ ግዛት የሚኖሩ አንዲት ሌላ ሴት ደግሞ በሆስፒታል በአስጊ ሁኔታ ላይ እንደሆኑ ነው የተገለጸው። CDC የተከሰቱትን የደም እርጋት ችግሮችና አጠቃላይ አንደምታውንም ለመገምገም በነገው ዕለት የክትባቶች አፈጻጸም ምክክር ኮሚቴውን ሰብስቦ እንደሚነጋገር አስታውቋል። ከኮቪድ-19 ክትባት ጋር የተያያዘ የደም እርጋት ጉዳይ ሲነሳ ይህ የጃንሰን ኤን ጃንሰኑ ክትባት ሁለተኛ መሆኑ ነው። ከአሁን ቀደም በተመሳሳይ ሁኔታ በርካታ ሀገሮች የአስትራዜኔካ ክትባትን አስመልክተው አዳዲስ ደንቦችን እንዳወጡ ይታወሳል። የአስትራዜኔካውን ክትባት በተመለከተ የአውሮፓ ህብረት የመድኃኒት ቁጥጥር ተቋም ለህልፈት ሊዳርግ የሚችል የደም እርጋት የክትባቱ እጅግ በጣም አናሳ በሆነ ቁጥር ሊከሰት የሚችል የጎንዮሽ ጉዳት ዝርዝር ውስጥ ሊመዘገብ ይችላል። ነገር ግን ክትባቱ የሚሰጠው ጠቀሜታ ሊያደርስ ከሚችለው ጉዳት ጋር ሲነጻጸር እጅግ ከፍተኛ መሆኑን እንዳስታወቁ የሚዘነጋ አይደለም። ዩናይትድ ስቴትስ እና ኢራን በተዘዋዋሪ የሚያካሂዱትን ንግግር ሁለተኛውን ዙር በዚህ ሳምንት እንዲያከናውኑ በእቅድ ተይዟል። እሁድ በኢራን የኒውክሌር ኃይል ማመንጫ ማዕከል ላይ የደረሰው የአሻጥር ተግባር ታዲያ ኢራን በንግግሩ ጠንካራ አቋም ይዛ እንዳትቀርብ ያደርጋታል ሲሉ አንዳንድ ተንታኞች እየተናገሩ ነው። ሌሎች ደግሞ ያን የሚወስነው በኒውክሌር ተቋማ ላይ ለተፈጸመው አሻጥር የምትሰጠው ምላሽ ይሆናል ብለዋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። ጀርሻም ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ውስጥ አንድ ግለሰብ በፖሊስ ጥይት መገደሉን ተከትሎ ትናንት ሰኞ ማታ መቶች የተቆጠሩ ሰዎች በፖሊስ ጣቢያ ደጃፍ ተሰባስበው ተቃውሟቸውን ሲያሰሙ አምሽተዋል። ሚኒያፖሊስ ከተማ ዳርቻ የሚገኘውን የብሩክሊን ሴንተር አካባቢ የሌሊት የሰዓት እላፊ የታወጀ ሲሆን ፖሊሶች ተቃዋሚ ሰልፈኞቹን ለመበተን አስለቃሽ ጋዝና ማስደንገጫ ፈንጂ ወርውረውባቸዋል። ዳንቴ ራይት የተባለው የ20 ዓመቱ ጥቁር አሜሪካዊ በፖሊስ ጥይት የተገደለው የትራፊክ መብራት ላይ ሲሆን የብሩክሊን ሴንተር ፖሊስ አዛዥ ቲም ጋንን ፖሊሷ ቴዘር የሚባለውን የማይገድል ነገር ግን የሚያዘውን ሰው በኤሌክትሪክ ንዝረት የሚያልፈሰፍስ መሳሪያ የተኮሰችበት መስሏት ጥይቱን ሳትተኩስበት አልቀረችም ብለው እንደሚያምኑ ነው የተናገሩት። የሚኒሶታ ክፍለ ግዛት ጉዳዩ ላይ ምርመራ የከፈተ ሲሆን ፖሊሷ በአስተዳደራዊ ትዕዛዝ ከስራ ታግዳለች። የከተማይቱ ከንቲባ ፖሊሷ መታገድ ሳይሆን መባረር ነው ያለባት ብለዋል። ሕይወት የሚያጠፋ ስህተት ልንሰራ አንችልም። በዚህ ጉዳይ ፍትህ እንዲሰጥ የቻልነውን ሁሉ እናደርጋለን ሲሉ ከንቲባው ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205 9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ሕዝቡ ኮቪድ-19ን ለመከላከል የሚያደርገው ጥረት አናሳ ነው ሲል የጤና ሚኒስቴር ገለጸ። የሚኒስቴር መስሪያ ቤቱ እንዳስታወቀው ላለፉት 6 ወራት በተደረጉት የዳሰሳ ጥናቶች ኮቪድ-19ን ለመከላከል የሚደረጉ ጥረቶች ዝቅተኛ ናቸው። በተለይ ትምህርት ቤቶች ላይ 79% የነበረው ወደ 76% መውረዱን ጥናቱ ያሳያል ሲሉ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ዶክተር አበባየሁ ገበየሁ ተናግረዋል። ፀሐይ ዳምጠው ዝርዝር ዘገባ አድርሳናለች።
በኢትዮጵያ የኮቪድ-19 ወረርሽኝ ስርጭት እየተባባሰ መምጣቱን ነው የጤና ሚኒስቴር የገለጸው። ላለፉት 6 ወራት በተለያዩ ተቋማት ኮቪድ-19 ከመከላከል አንጻር ተደረገ የተባለውና ዛሬ በጤና ሚኒስቴር የተጠቀሰው የዳሰሳ ጥናት ውጤት በጤና ተቋማትና በባንኮች አካባቢ የተሻለ የመከላከል ተግባር እንደምታይ አመልክቷል። ነገር ግን ትምህርት ቤቶችን ጨምሮ በሌሎች ተቋማት ቫይረሱ ተዘንግቷል ሲሉ በጤና ሚኒስቴር የኮቪድ-19 ምርምርና ጥናት ግብረ ኃይል አስተባባሪ ዶክተር አባዮ ገበዮ ተናግሯል።
በዚህ ክትትል ምንድነው የታዘብነው? በሶስቱ ማስክ አጠቃቀም፣ ርቀት በመጠበቅም፣ በእጅ ንጽህና አያያዝም ለውጥ ማየት አልተቻለም ወይም አንዳንድ ጊዜ የመቀነስ ነገር ይታያል። የበሽታው ስርጭት ደግሞ እየጨመረ የሄደበት ሁኔታ ነው ያለው። እና እንግዲህ የተለያዩ ተቋማትን እናያለን። ገበያ ቦታ፣ መንገድ ላይ የሚንቀሳቀሰው ህብረተሰብ፣ በትምህርት ቤቶች፣ በባንክ፣ በጤና ተቋማት፣ በሃይማኖት ተቋማት፣ በዚህ ሁሉ መረጃ ይሰበሰባል። በየነው ነገር ምንድን ነው? በትምህርት ቤቶች መጀመሪያ ሲከሰት የነበረው የማስክ አጠቃቀም ወደ 79% አካባቢ ነበር። አሁን ወደ 76% ዝቅ ብሏል። እንደው ይሄ በጣም አሳሳቢ በሁሉም ክልሎች ተናገራለሁ። ሌላው ነገር በገበያ ቦታ፣ በመጠጥና ምግብ ቤቶች፣ መንገድ ላይ፣ በሃይማኖት ተቋማት እነዚህ አሁን ጣና አጠቃቀም ዝቅተኛ የተሻለ የሚሆን ሆኖ ያገኘ ነው። ባንኮች ላይ እና ጤና ተቋማት ላይ እዛ ላይ የሚሰሩ ሰራተኞች የተሻለ ይጠቀሙ።
በኢትዮጵያ የኮቪድ-19 ወረርሽኝ ስርጭት ከወትሮ በበለጠ መባባሱም ተገልጿል። እንደ አገር አቀፍ በተለያዩ ከተሞች በተደረገ ጥናት አዲስ አበባ የተሻለ ውጤት አሳይታለች ያሉት አላፊው ህብረተሰቡ ስለ ቫይረሱ እያወቀ ለራሱ አለመጠንቀቅ አላስፈላጊ ዋጋ እያስከፈለ ነው ሲሉ ተናግረዋል። መፍትሄ ነው ያሉትንም ጠቁመዋል።
በክልል ደረጃ ስንመጣ የተሻለ አጠቃቀም የምናየው አዲስ አበባ ላይ ብቻ ነው። 15 ከተሞች ላይ ጥናት እየተደረገ ነው። በየክልሉ ብዙ ክልል ከተሞች ይህንን እንትን ብዙም አይተገብሩት፣ ዝቅተኛ ነው። አዲስ አበባ ይሻላል። ቀጥሎ አንዳንድ ከተሞች አዳማ፣ አሶሳ፣ እነዚህ የተሻለ ነገር አላቸው። ሌሎቹ ዝቅተኛ ነው። ይሄ በጣም መጠናከር አለበት። እንግዲህ ይሄ ከምንከታተልበት ጥናት አንዱ ይሄ ስለሆነ አሁን ጠንከር ያለ ጉም እንዲተገበር ርቀትን ከመጠበቅ ይሄ በሽታ አለቀቀ ነው። በጣም እየተስፋፋ ነው፣ እየተሰራጨ ነው። ባህሪውን ትንሽ ተቀይሯል። በርከት ያለ ሰው እየተጠቃ ነው። ሰውም እየሞተ ነው። ተቋማትም እየተጨናነቁ ነው። ስለዚህ አሁን በጣም ትኩረት ተደርጎ መሰራት አለ። ህግ ወጥቷል። የተለያዩ ህጎች ጸድቀዋል። መተግበር ያስፈልጋል። ትልቁ ችግር አሁን ርቀትን እንዴት መጠበቅ እንዳለብን፣ ማስክ መደረግ እንዳለበት በየተቋማቱ ኖ ማስክ ኖ ሰርቪስ ብለን በየቦታው ሰው ማስክ መጠቀም አለበት። በጣም ጥሩ የሚባለው ስትራቴጂ ይሄ ነው። ችግር ይፈታል ብለን እናስባለን። እዛ ላይ ግን መስሪያ ቤቶች፣ ህብረተሰቡ፣ ተቋማቱ የወጣውን ህግ መተግበር ግዴታ ያስፈልጋል።
ለሚቀጥለው አንድ ወርም በሁሉም ክልሎችና የከተማ አስተዳደሮች የዳሰሳ ጥናቱን እንደሚያካሄድም አስታውቋል። ጥናቱ የኮቪድ-19 ወረርሽኝ ስርጭትና በወረርሽኙ የተጠቁ የማህበረሰብ ክፍሎች በጾታና በእድሜ ለይቶ ለማወቅ እንደሚያስችል ነው የተገለጸው። ጥናቱ በተለይ ምልክት ሳያሳዩ ኮቪድ-19 የተገኘባቸውና ወደ ጤና ጣቢያ ሳይሄዱ የቀሩ ሰዎችንም ለመለየት የሚያግዝና በአጠቃላይ የኮቪድ-19 ስርጭት በሀገሪቱ ያለበትን ሁኔታ ለማወቅ የሚረዳ እንደሆነም ተገልጿል። ጥናቱ የፊታችን ሚያዝያ 7 2013 ዓ.ም በሀገር አቀፍ ደረጃ እንደሚጀመር በዛሬው ጋዜጣዊ መግለጫ ተጠቅሷል። ከጥናቱ የሚገኘው ውጤት ከኮቪድ-19 ወረርሽኝ ጋር ተያይዘው የሚወጡ ህጎችና መመሪያዎችን ለማሻሻል እንደሚጠቅምም መግለጫውን የሰጡ የሥራ ኃላፊዎች ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ዩናይትድ ስቴትስ እና ኢራን በተዘዋዋሪ መንገድ ለሁለተኛ ጊዜ ስለ ኒውክሌር ጉዳይ በዚህ ሳምንት በቪየና ለመነጋገር እየተዘጋጁ ቢሆንም በናታዛን የዩራኒየም ማበልጸጊያ ላይ እሁድ ዕለት የደረሰው ጉዳት የኢራንን አቋም እንደሚያዳክምና ቀጣዩ እርምጃ ደግሞ በኢራን ምላሽ ላይ የተመሰረተ እንደሚሆን ተንታኞች አስተያየት ሰጥተውበታል። በቪኦኤ አዘጋጆች የተሰናዳውን ዘገባ ጽዮን ግርማ ታቀርበዋለች።
የዩናይትድ ስቴትስ ባለሙያዎች በተዘዋዋሪ መንገድ ረቡዕ ዕለት በኦስትሪያ ዋና ከተማ ከኢራን ጋር ለመነጋገር የያዙት ቀጠሮ እንደተጠበቀ መሆኑን የዋይት ሃውስ የፕሬስ ጸሐፊ ጄን ፕሳኪ ሰኞ ዕለት ሲናገሩ ተሰምተዋል።
አዎ፣ በእርግጥ በናታን ማበልጸጊያ ተቋም ውስጥ የተከሰተውን ዘገባ ተመልክተናል። ዩናይትድ ስቴትስ በዚህ ውስጥ በየትኛውም መልኩ አልተሳተፈችም። መንስኤውን ወይም የሚያመጣውን ተጽዕኖ በተመለከተ በሚሰጡ ግምቶች ላይ የምንጨምረው ነገር አይኖርንም። እኛ አሁን ባለፈው ሳምንት በተጀመሩት ዲሞክራሲያዊ ውይይቶችና በቀጣይ ረቡዕለት በቪየና ሊካሄድ ዝግጅት እየተደረገ ባለው ውይይት ላይ ነው ትኩረታችን። ነገሩ በጣም አስቸጋሪና ረጅም እንደሚሆን እንጠብቃለን። እናም የዚህን ውይይት ተሳትፎን በተመለከተ ለውጥ ስለመኖሩ የተሰጠን ፍንጭ የለም።
የብሪታንያ፣ የፈረንሳይ፣ የጀርመን፣ የቻይናና የሩሲያ ተወካዮች እንዳደራዳሪ ሆነው በተገኙበት ባለፈው ሳምንት ሐሙስና አርብ ነበር የመጀመሪያውን የሁለት ወገን የተዘዋዋሪ ውይይት ያካሄዱት። በዚህ ንግግር ላይ ዩናይትድ ስቴትስ እና ኢራን እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ያደረጉት አንደኛው ለአንደኛው ወገን ተገዢ የሚያደርጋቸውን ስምምነት ለመመለስ ሲሞክሩ ተሰምተዋል። በወቅቱ ያደረጉት ስምምነት ኢራን የጦር መሳሪያ ሊሆኑ የሚችሉ የኒውክሌር ፕሮግራሟን ለመገደብ ሲሆን፣ በምላሹ ደግሞ ዩናይትድ ስቴትስ እና የተቀረው ዓለም በኢራን ላይ የጣሉትን ማዕቀብ እንዲነሳ ለማድረግ የተደረገ ስምምነት ነበር። ሆኖም በቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ጊዜ እንደ አውሮፓውያኑ የቀን አቆጣጠር በ2018 ዓመተ ምህረት ዩናይትድ ስቴትስ ኢራንን ከዚህ ስምምነት እንድትወጣና ማዕቀቦችም በድጋሚ እንዲጠብቁ አደረገች። ኢራንም ከአንድ አመት በኋላ የጋራ ዕቅድ ተግባር የሚባለውን ስምምነት በመጣስ ከተቀመጠው ገደብ በላይ ዩራኒየም በማምረት አጸፋውን መለሰች። አሁን ኢራን እሁድ ዕለት በናታዛን የዩራኒየም ማበልጸጊያ ላይ ጉዳት ከደረሰ በኋላ በቬና ላይ ሊካሄድ ዝግጅት እየተደረገበት ባለው ሁለተኛ ውይይት ላይ መሳተፍ አለመሳተፏን በይፋ አላስታወቀችም። የኢራን የውጭ ጉዳይ ሚኒስቴር መሐመድ ጃቫድ ዛሪፍ በማበልጸጊያው ላይ ለደረሰው ጉዳት፣ ለተፈጠረው የኤሌክትሪክ ኃይል መቆራረጥና ለምርት መስተጓጎል እስራኤልን ተጠያቂ አድርገዋል። አሻጥሩም በሷ የተፈጸመ ነው ብለዋል። ድርጊቱም የኒውክሌር አሸባሪነት ተግባር ነው ሲሉ ጠርተውታል። እስራኤል ራሷን በድንበር አቅራቢያ ካለ የኢራን ሚሊሻ እንደምትከላከል ቃል ስትገባ ቆይታለች። ነገር ግን አሁን ባለስልጣናቱ በኢራን ላይ በተፈጸመው ድርጊት ውስጥ ያለውን ተሳትፎ ከማረጋገጥ ተቆጥበዋል። በአጠቃላይ በጉዳዩ ላይ እስራኤል እስካሁን አስተያየት አልሰጠችበትም።
አሁን ምርጫ ነክ ዘገባዎች ይቀርባሉ። መጪው ሀገራዊ ምርጫ አሳታፊ፣ ፍትሃዊና ዲሞክራሲያዊ እንዲሆን መንግስታዊም ሆነ መንግስታዊ ያልሆኑ ተቋማት ለሲቪክ ማህበራት ድጋፍ እንዲያደርጉ በዘርፉ የተሰማሩ ባለሙያዎች ጥሪ አቅርበዋል። በሰብአዊ መብቶች ዙሪያ የሚሰሩ ተቋማት በባህር ዳር ከተማ ከተለያዩ ሲቪክ ማህበራት ለተውጣጡ የህብረተሰቡ ክፍሎች ስለ ምርጫና ስለ ሰብአዊ መብቶች የግንዛቤ መስጫ ስልጠናዎችን ሰጥተዋል። አስቴር ምስጋናው ዝርዝር ዘገባ አላት።
በኢትዮጵያ በተካሄዱ 5 የቀደሙ ምርጫዎች የሲቪክ ማህበራት ሚና ምንም እንዳልነበር በዘርፉ የተሰማሩ ድርጅቶች ይናገራሉ። በመሆኑም ዘንድሮ በሚካሄደው ሀገራዊ ምርጫ ላይ የሲቪክ ማህበራት እንዲሳተፉ እድሉ መመቻቸቱ እንደ ትልቅ ለውጥ ሊታይ ይገባል ባይናቸው። የተባበሩት መንግስታት የሰብአዊ መብቶች የምስራቅ አፍሪካ ጽህፈት ቤት፣ የኢትዮጵያ ሰብአዊ መብቶች ጉባኤ እንዲሁም የሰብአዊ መብቶች ድርጅት ህብረት በጋራ በባህር ዳር ከተማ ከተለያዩ ሲቪክ ማህበራት ለተውጣጡ ባለሙያዎች በቅድመ እና ድህረ ምርጫ እንዲሁም በሰብአዊ መብቶች ዙሪያ ያተኮረ ስልጠና ተሰጥቷል። በቅድመ ምርጫና በምርጫ ወቅት እንዲሁም በድህረ ምርጫ ወቅት መራጩ መብቱንና ግዴታውን ጠንቅቆ ያውቅ ዘንድ ባለድርሻ አካላት የሲቪክ ማህበራትን ሊያግዙ ይገባል ያሉት የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር አቶ ዳግ ይርጋ ናቸው።
መጪው ምርጫ አሳታፊ እንዲሆን፣ ፍትሃዊ እንዲሆን፣ ዲሞክራሲያዊ እንዲሆን ካስፈለገ ህዝብ ያለምንም ክልከላ መሳተፍ አለበት። ህዝብ ደግሞ በስፋት ያለምንም ገደብ እንዲሳተፍ ማድረግ ካስፈለገን የሲቪክ ሶሳይቲው ማህበረሰብ በጣም ህዝቡ ስር ወርዶ በስፋት እንዲሰራ ካደረግነው ነው። በተለይ ከቅድመ ምርጫ ጋር ያሉ የስራ እንቅስቃሴዎች በምርጫው ወቅት የሚሆነውን ነገር ይወስናሉ። አሁን በስፋት ያላስተማርነው ህብረተሰብ በምርጫው ወቅት ወጥቶ ድምፁን አይሰጥም። ኢቨን ለማንም ድምፅ እንደሚሰጥ ጭምር ይቸግረዋል። እንዴት ድምፅ እንደሚሰጥም ይቸግረዋል። ሁሉም ባለድርሻ አካል የሚገባውን ማድረግ ይኖርበታል። ጊዜ ሳያልፍ አካታችነት ባለበት መልኩም ደግሞ ይሄ ምርጫ እንዲከናወን የሲቪክ ሶሳይቲ ማህበረሰብ ሚናው በጣም ትልቅ ነው። ለምሳሌ አካታችነት ስል የሴቶች ተሳትፎ ሚናቅ መሆን የለበትም። በስፋት ሴቶች በዚህ ምርጫ ላይ እንዲሳተፉ ሰፊ ስራ መስራት ይኖርብናል። ከዛ በተጨማሪ ደግሞ በዚሁ በአካል ጉዳተኞችም ላይ በተመለከተ አካል ጉዳተኞችንም መብት በስፋት በማስተማር እነሱም እንዲሁ ወጣው ምርጫው ላይ እንዲሳተፉ። ከዛ ደግሞ በተጨማሪ IDPs የሚባል አለ ወይም የሀገር ውስጥ ተፈናቃዮች እንደዚሁ ምርጫው ላይ የመሳተፍ መብት አላቸው። ዛም ላይ እነሱ በስፋት እንዲሳተፉ ሲቪክ ሶሳይቲዎች ሰፊ ስራ መስራት ይኖርባቸዋል። እነዚህ የጠቀስኳቸው ሶስቱም በኢትዮጵያ ብሔራዊ ምርጫ ቦርድ መመሪያ ጭምር የተደገፉ ናቸውና እንዲህ አይነት ስራዎችን የሲቪክ ማህበረሰብ በስፋት መስራት ይኖርባቸዋል።
ሰዎች በያዙት አስተሳሰብና አመለካከት ምክንያት የሰብአዊ መብት ጥሰት ሊደርስባቸው አይገባም ያሉት ደግሞ ከተባበሩት መንግስታት የሰብአዊ መብቶች ከምስራቅ አፍሪካ ቢሮ የመጡት አቶ ኪነጥበብ አረጋ ናቸው። ዜጎች የሰብአዊ መብት ጥሰት እንዳይደርስባቸው የሲቪክ ማህበራት ሰፊ የግንዛቤ ማስጨበጫ መስጠት፣ መራጭ ህዝብ መብትና ግዴታውን እንዲያውቅ ማድረግ አለባቸው ብለዋል።
ሰዎች በያዙት አስተሳሰብና አመለካከት የተነሳ አካላዊ ጥቃት ይደርስባቸው አይገባም። ይህ እንግዲህ መራጮችንም ያጠቃልላል፣ የፖለቲካ ፓርቲ ተወዳዳሪዎችንም ያጠቃልላል፣ የሚዲያ ሰዎችንም ያጠቃልላል፣ ሌላው ማህበረሰብን ሁሉ ያጠቃልላል። አካል ጉዳተኞች በሚገባቸው ቋንቋ በብሬል ሊሆን ይችላል፣ በምልክት ቋንቋ ሊሆን ይችላል፣ ወይም በሌሎች ቋንቋዎች መረጃ የሚያገኙበትን ከመንግስትም ሆነ ከሌሎች የፖለቲካ ፓርቲዎች ተወዳዳሪዎች ስለ ፕሮግራሞቻቸውና ስለ አስተሳሰባቸው ተገቢውን መረጃ የሚያገኙበት በጣም ብዙ ቁጥር ያላቸው የሀገር ውስጥ ተፈናቃዮች አሉ። እነዚህ የሀገር ውስጥ ተፈናቃዮች እንደማንኛውም ዜጋ የመምረጥና የመመረጥ መብት አላቸው። ስለዚህ ከዚህ አንጻር እነዚህ ዜጎች ባሉበት ቦታ ሆነው ለምርጫው የሚሳተፉበትን መንገድ መንግስት ተጨማሪ እርምጃ ሊወስድ ይገባል።
ከቀናት በፊት የአሜሪካ ድምጽ ያነጋገራቸው በአማራ ክልል የሚገኙ የሲቪክ ማህበራት በበጀት እጥረት ምክንያት ስራቸውን ማስኬድ እንዳልቻሉ የገለጹ ሲሆን ምርጫ ቦርድ በጀት እንዲመድብላቸው መጠየቃቸው ይታወሳል። የምርጫ ቦርድ የኮሙኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው በጀትን መመደብ ቦርዱ የሚመለከት እንዳልሆነ ነበር የገለጹት።
እኛ በኩል ማድረግ የሚጠበቅበት ሁለት ነገሮች ነው። አንደኛው ታቅማልኝ ገንዘባለን ማሰልጠን ይፈልጣለን። የሲቪክ ማህበራት በተለያየ መልኩ ሪሶርስ ሞቢላይዝ ያደርጋሉ። ስለዚህ የተለያየ ሪሶርሶቻችንን ሞቢላይዝ አድርገናል እና በዛ መሰረት እውቅና ስጡን ሲባል እውቅና እንሰጣለን። ከዛ በተጨማሪ ደግሞ ከእውቅና ሰርተፍኬት በተጨማሪ ድጋፍ የድጋፍ ሰርተፍኬቶችን እንሰጣቸዋለን። በእኛ በኩል እውቅና ስላገኙ ምናልባት ተጨማሪ ፈንዶችን የሀብት ሰባሰብ ማከናወን እንዲፈልጉ ድጋፍ ሊደረግላቸው ይገባል የሚል ሰፖርት ሌተር ወይም የድጋፍ ደብዳቤም ደግሞ በእኛ በኩል ይሰጣል። ማለት ምን ማለት ነው? እኛ የድጋፍ ደብዳቤ የምንሰጠው ከቦርድ ውጭ ካሉ ሌሎች ምንጮች ሞቢላይዝ እንዲያደርጉ፣ ከሰዎች እንዲያሰባስቡ፣ ከድጋፍ ከሚሰጡ ተቋማት እንዲወስዱ ነው እና ቦርዱ ቀጥተኛ የሆነ የሲቪክ ማህበራትን በገንዘብ የመደገፍ ኃላፊነት ህጋዊ ኃላፊነትም የለበትም። ከህጋዊ ኃላፊነትም አልፎ ቴክኒካሊም ደግሞ ኢቫሉዌት አድርጎ የሚሰጣቸው ወይም ግምግሞ የሚሰጣቸው ኦልሬዲ አቅም አለን ብለው የመጡትን ተቋማት ነው እና በአንድ በኩል አቅም አለን ብለው መጥተው በጀት አሳይተው የተባለ ሳይቶ የመጡ ተቋማት በሌላ በኩል ደግሞ ተመልሰው መጥተው ገንዘብ ቦርድ ያልሰጠን ስራ መስራት አልቻለን የሚለው ነገር መጫወቱ ጋር ሁሉ አብሮ ሄዱ።
ቦርዱን በሚፈልገው አቅጣጫ ለመስራት ለሚፈልጉ ሲቪክ ማህበራት በልዩ ሁኔታ አብረው ሊሰሩ የሚችሉበትን እድል እንደተመቻቸም ይገልጻሉ አማካሪዋ።
በጣም ሩቅ ቦታ ላይ የሚሰሩ ማንም ሰው ሚዲያዎችም ሌሎች ሲቪክ ማህበራትም ሊያገኟቸው የማይችሉባቸው ቦታዎች ላይ በልዩ ሁኔታ እና ደግሞ በልዩ ሁኔታ ብቻ ሳይሆን ደግሞ በልዩ ቴክኒክም ለምሳሌ በጣም በቀላሉ ለማህበረሰብ ሊገባ የሚችል እና ምርጫንም ለማረጋገጥ ለመረዳት የሚችሉ በጣም ሩቅ ላይ ያሉ የማህበረሰብ ክፍሎች በሌሎች የተነሳ እውቀቱንና መረጃውን ሊያገኙ የማይችሉትን የማግኘት ያንን እንሰራለን የሚሉ በልዩ ሁኔታ የሚሰሩ ሲቪክ ማህበራትን የምንደግፍበትን አንድ ጥሪ እያዘጋጀን ነው። ግን ይሄ ማለት ምንድን ነው? እሱ ሁሉም ሲቪክ ማህበራት ሀገሪቷ ውስጥ ያሉ ሲቪክ ማህበራትን እንዳለ እኛ እውቅና የሰጠናቸው በጣም ብዙ ናቸው፣ መቶ ምናምንም ከቦርዱም የፋይናንስ ድጋፍ ያገኛሉ ማለት አይደለም። የፋይናንስ ድጋፍ ይዞ የሰው ኃይል ይዞ ስራ እንሰራለን ብሎ መምጣት መስፈርት ነው። ግን በልዩ ሁኔታ ለምሳሌ በሚዲያ ላይ ቋንቋቸውን ማግኘት የማይችል ሎካል ቋንቋዎችን በመጠቀም የከተማ መካከል ያሉ የተለያዩ በተለያየ መልኩ አሊመራዎች ትምህርት በቢልቦርድ በመንጠም በዚህ በሚዲያ ነው የሚሰጠው እና እነሱ ነገሮቹ ለማግኘት የማይችሉ የማህበረሰብ ክፍሎችን በልዩ ሁኔታ እናገለግላለን የሚሉ ሲቪክ ማህበራት ካሉ ግን ከቦርድ ጋር በልዩ ሁኔታ መስራት የሚችሉበት እድል አለ ማለት ነው።
የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር አቶ ዳጊርጋ በበኩላቸው ለሲቪክ ማህበራት በጀት መመደብ ምርጫ ቦርድን አይመለከተውም። ይልቁንም ምርጫው ፍትሃዊና ዲሞክራሲያዊ እንዲሆን የሚፈልጉ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት ኃላፊነት ነው ብለዋል።
እንግዲህ ሲቪክስ ማህበረሰብ ድርጅቶች ከምርጫ ጋር በተያያዘ የሚሰሯቸውን ስራዎች በተመለከተ ኃላፊነቱ መጀመሪያው የራሳቸው ኃላፊነት ነው። በዚህ ሴክተር ላይ ሲስተማሩ ነው የተለያዩ ዝግጅቶች ያስፈልጋሉ። የሰው ኃይል ዝግጅት፣ እቅድ ማውጣት እንዲሁም ደግሞ የበጀት። የተወሰኑት በበጀት ረገድ የተሳካላቸው አሉ። ቁጥራቸው ደግሞ የማይናቅ በርካታዎቹ የበጀት ችግር እንዳለባቸው እናውቃለን። ስለዚህ ይህንን በጀት ደግሞ በተመለከተ ሌሎች ባለድርሻ አካላት ሊያግዟቸው ይገባል። ለጋሽ ድርጅቶች፣ ራሱ መንግስት እንዲሁም የህብረተሰቡም ጭምር እገዛ ያስፈልጋቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድም ሊያግዝ የሚችልባቸው በርካታ መንገዶች አሉ። ገንዘብ ድጋፍ ሊሆን ይችላል። የሚሰሩባቸውን ምህዳሮች ላይ እገዛዎች፣ ትብብሮች ማድረግ ሊሆን ይችላል። መረጃዎች በመስጠት ሊሆን ይችላል። እውቅና በመስጠት በመመዝገብና ሰርተፍኬት በመስጠት እንዲሁም ደግሞ ሌሎችም በኢትዮጵያ ብሔራዊ ምርጫ ቦርድ ባሉት ስልጣንና ተግባር ውስጥ የሚወድቁ ሌሎችም በርካታ አገዛዎችን እንግዲህ ለሲቪክ ሶሳይቲዎች ማድረግ ተገቢ ነው ብዬ አምናለሁ።
በኢትዮጵያ ከመቶ በላይ ለሚሆኑ ሲቪክ ማህበራት በምርጫ ዙሪያ ለመራጩ ህዝብ ትምህርት እንዲሰጡ የኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ መስጠቱ መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከሐረሪ ክልል ውጪ የሚኖሩ የሐረሪ ተወላጆች በሐረሪ ክልል ምርጫ እንዲሳተፉ ከክልሉ መንግስትና ከሐረሪ ብልጽግና የቀረበለትን ጥያቄ እንደማይቀበል ብሔራዊ የምርጫ ቦርድ ያስተላለፈውን ውሳኔ እንደማይቀበለው የሐረሪ ጉባኤ አስታወቀ። ከዚህ በፊት በተካሄዱ 5 ሀገራዊ ምርጫዎች በጀጎ ልዩ ምርጫ ክልል ምርጫ ላይ ሲሳተፉ የነበሩ የድሬዳዋ የሐረሪ ማህበረሰብ ሰብሳቢም ውሳኔው ስህተት ነው ብለዋል። የምርጫ ቦርዱ ግን ውሳኔውን ህገ መንግስቱ ላይ ተመስርቼ የወሰንኩት ነው ብለዋል። አዲስ ቸኮል ዝርዝር አለው።
የሐረሪ ብሔራዊ ጉባኤ ዋና አፈ ጉባኤ አቶ ሙሄዲን አህመድ ለጋዜጠኞች በሰጡት መግለጫ የምርጫ ቦርድ ለሐረሪ ልዩ ምርጫ ክልል ድምጽ ለሚሰጡ የብሔረሰቡ ተወላጆች ልዩ የምርጫ ጣቢያና የምርጫ ወረቀት ላለማዘጋጀት መወሰኑ ህግን የጣሰ ውሳኔ ነው ብለውታል። የሐረሪ ክልል ካሉ 36 መቀመጫዎች 14ቱ ላይ በመራጭነትም በተመራጭነትም የሐረሪ ብሔረሰብ ተወላጆች ብቻ እንዲሳተፉበት የሚፈቅድ ክልላዊ ህገ መንግስት ያለው ሲሆን የውሳኔው መነሻም በሽግግር መንግስቱ የተወሰነ መሆኑን የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ ያስታውቃሉ። የዚህ መነሻም የብሔረሰቡ ና ሳነትና በርካታ ተወላጆቹ ከክልሉ ውጪ የሚኖሩ መሆናቸው ግምት ውስጥ በማስገባት እንደሆነ ይገልጻሉ። በዚህ መሰረት ላለፉት 5 ምርጫዎች ከሐረሪ ክልል ውጪ የሚኖሩ የብሔረሰቡ ተወላጆች ከክልሉ ምክር ቤት 36 ወንበሮች በ14ቱ ላይ በመራጭነትም በተመራጭነትም ሲሳተፉ መቆየታቸውን አስተውሰው በዘንድሮ ምርጫ ግን የምርጫ ቦርድ ለዚህ ዓላማ ከሐረሪ ክልል ውጪ በመስራቅና መራባ አድርገይ በድሬዳዋ እንዲሁም በአዲስ አበባ ልዩ ምርጫ ጣቢያዎችን ለሐረሪ ብሔረሰብ ተወላጆች አላዘጋጀ ማለቱ የክልሉን ህገ መንግስት የሚጥስ ነው ብለዋል። በዚህ የምርጫ ዝግጅት ወቅት አስቀድሞ ሐረሪዎች ብቻ በእጩ ነስ ሊቀርቡባቸው በሚገቡ 14 የክልሉ መቀመጫዎች ላይ ሌሎችም እየተመዘገቡ በውይይት እንዲስተካከል ሲደረግ መቆየቱን ያስተውሉት የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን የመራጮች መዝገባን በተመለከተም ከሌሎች ጋር ሳይቀላቀል ሐረሪዎች ብቻ የሚመዘገቡባቸው የመራጮች መዝገብ በማዘጋጀት በኩልም ክፍተት ተፈጥሯል ብለዋል።
የመራጮች መዝገባ ሲጀመር የነበረው ችግር አሁን ከህገ መንግስታዊ ድንጋጌ ጋር ከሽግግር መንግስት ፓርላማ ውሳኔ ጋር የሚጋጭ አካሄድ ተከሰተ። የዚህ ተኮች ፍሪች ሳንዊች መሰረት ባደረገ መልኩ ሲፈጸም የነበረበት ሂደት ነበር። ይሄ ልምድ አይደለም። ምርጫ ቦርድ እንዳስተላለፈው ልምድ አይደለም። የመንግስት የፓርላማ ውሳኔ ነው። ይሄ በአምስቱም ዙር ለዚህ የብሔረሰብ መብት ማክበሪያ የሚሆን የመራጮች መዝገብ ለብቻው ይዘጋጅ ነበር። በሁለተኛ ደረጃ መራጮች የተለየ ካርድ አላቸው። ምክንያቱም እንዳይቀላቀል ነው፣ ከሌላው ከመደበኛው እንትን ጋር እንዳይቀላቀል ተብሎ ነው በምርጫ ሂደቱ ይሄ ስርዓት የተዘጋጀው። ይሄ ስርዓት እንዲዘጋጅም ሽግግር መንግስት የተቋቋመው ምክር ቤት የምርጫ ቦርድ መመሪያ እንዲያወጣ ቁጥር በጨበጠ ደብዳቤ ውሳኔው ያስተላልፎለታል። በዛ መሰረት የምርጫ ቦርድም መመሪያ አውጥቶ 5 ዙር ሲሰራበት የነበረ ጉዳይ ነው። ይሄን አልቀበልም የሚል ነው አሁን የተላለፈው ውሳኔ። ይሄን ስርዓት አልቀበልም የሚል ነው የምርጫ ቦርድ ያስተላለፈው ውሳኔ።
የሐረሪ ብሔራዊ ጉባኤ፣ የሐረሪ ክልል ምክር ቤት፣ የሐረሪ ፕሬዝዳንት ጽህፈት ቤትና የሐረሪ ክልል ብልጽግና ፓርቲ በተለያዩ ቀናት ለምርጫ ቦርድ በጻፏቸው ደብዳቤዎች ከክልሉ ውጪ የሚኖሩ የሐረሪ ብሔረሰብ አባላት የሐረሪ ክልል ምክር ቤት አባል በሆኑ የሐረሪ ብሔራዊ ጉባኤ ምርጫ እንዲሳተፉ መጠየቃቸውን የምርጫ ቦርድ ባለፈው አርብ ያወጣው መግለጫ አመለክቷል። የውሳኔ የሽግግር መንግስቱ መጋቢት 6/1987 ባካሄደው 102ኛ መደበኛ ጉባኤ መወሰኑን በደብዳቤዎች እንደተጠቀሰው የምርጫ ቦርድ መግለጫ ላይ ተመልክቷል። ይሁንና በፌደራል ህገ መንግስት በአንድ ክልል የመንግስት አወቃቀር ውስጥ የሚገኙ ምክር ቤት አባላት መመረጥ የሚኖርባቸው በክልሉ ድምጽ መስጠት በሚችሉ ነዋሪዎች ነው ብሏል ብሔራዊ ምርጫ ቦርድ። ይህንን ውሳኔ ሊያስቀይር የሚችል ድንጋጌም በህገ መንግስቱ አላገኘውም ብሏል በመግለጫው። የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን ግን ጉባኤያቸው በሐረሪ ህዝብ ባህል፣ ማንነት፣ ታሪክ፣ ቋንቋና መሰል ጉዳዮች ላይ የሚያሳልፏቸው ውሳኔዎች ከክልሉ ውጭ ያሉ የሐረሪ ብሔረሰብ ተወላጆችንም እንደሚመለከት ገልጸው ለዚህ ሲባል ከክልሉ ውጭ ያሉ የብሔረሰብ ተወላጆች በመራጭነትና ተመራጭነት እንዲሳተፉ በክልሉ ህገ መንግስት መወሰኑን አስታውሰዋል። እንደርሳቸው አባባል ብሔራዊ ምርጫ ቦርድ ምርጫ አስፈጻሚ እንጂ ህግ አውጭ ባለመሆኑ የሐረሪ ክልል ህገ መንግስትን የመቀበል ወይም ያለመቀበል መብት የለውም ብለዋል።
ፓርላማ ውሳኔ ይህን ኤክሰርሳይዝ ከማድረግ አኳያ ከክልሉ ውጭ ያሉ መራጮችም መምረጥም መመረጥም እንደሚችሉ ያስቀምጣል። የክልሉ ህገ መንግስትም ደንግጓል። ይሄ ስለዚህ ህገ መንግስታዊ መሰረት ያለው ነው ማለት ነው። ምርጫ ቦርድ እነዚህ ህጎች የመፈጸም ስልጣን ብቻ ነው ያለው፣ ህግ የማውጣት ስልጣን የለውም ምርጫ ቦርድ።
ባለፉት 5 ምርጫዎች ተሳታፊ እንደነበሩ የገለጹልን የድሬዳዋ ከተማ የሐረሪ ማህበረሰብ ሰብሳቢ አቶ ዘይዳን በክሪ ምርጫ ቦርድ ብቻ ሳይሆን የብልጽግና ፓርቲም የሐረሪ ብሔረሰብ መብት እንዲከበር የሚጠበቅበትን አላደረግም ሲሉ ተችተዋል። የብሔራዊ ምርጫ ቦርድ ግን ይህን ውሳኔ ሲወስን 3 መሰረታዊ ጉዳዮችን ግምት ውስጥ አስገብቶ እንደሆነ ነው የቦርዱ ኮሙኒኬሽን ዳይሬክተር ሶሊያና ሽመልስ የሚናገሩት።
3 ነገሮች ናቸው። ስለዚህ መጀመሪያው መሰረት ያደረገው ውሳኔው በእርግጥም ይሄ ፕራክቲስ ወይም ደግሞ ይሄ ሲደረግ የነበረ ነገር የተባለው ህጋዊ መሰረት አለው ወይ ህገ መንግስታዊ መሰረት አለው ወይ የሚለውን ነው። ከዛ ሁለተኛው ደግሞ ፕራክቲሱ ደግሞ በእርግጥም ከዚህ ሲደረግ የነበረም ከሆነ በህግም ሳይሆን በፕራክቲስ ደረጃ ቦርዱ ሲያከናውነው የነበረም ከሆነ በፍትሃዊነትና ሁሉንም እኩል በማየት እንዲሆን የምርጫ ፕሪንስፕልን የምርጫ ህግ መሰረታዊዎችን እኩልነት፣ የሆኑ ተሳታፊነት የመሳሰሉት ነገሮች ገለልተኝነት እንደዚህ ያሳያሉ ከምርጫ ፕሪንስፕሎች ጋር ሄዳሉ የሚለው ነው። ሶስተኛ ደግሞ ቴክኒካሊ ይሄ ህግ መሰረት ማነው፣ ይሄ ልምድ መሰረት ያደረገበት የህግ ማዕቀፍ በትክክል ለቦርዱ በግልጽ ክላሪቲ ያለው ወይ ቦርዱ ጋር መመሪያ ያለው ወይ ከዚህ የተወሰነበት ውሳኔ መቼ ነው፣ ውሳኔውን የሚደግፍ ተቋም አሁን ያንን ውሳኔ ለማስፈጸም ይሄ ነው ውሳኔ የሚል ተቋም አለ የሚለው ሶስቱን አይቶ ነው ቦርዱ የወሰነው። ስለዚህ በአጠቃላይ በሶስቱ ላይ መሰረት ሲያደርግ ከአነስተኛ ቁጥር ያላቸው ብሔሮችም ቢሆን ክቱ በህገ መንግስቱ ላይ የተቀመጠ ከክልላቸው ውጭ ድምፅ ሰጥተው ወደ ክልሉ ድምፅ ቆጠር የሚሄድ ያው ህገ መንግስታዊ መሰረት የሚለው በፕራክቲስም ሌሎች አነስተኛ ብሔረሰቦችን የማያካትት ከሆነ ይህንን ብቻ ማድረግ ለቦርዱ አስቸጋሪ ይሆናል ከፍትሃዊነት አንጻር። ከዛ በተጨማሪም ደግሞ ሌሎቹ 1987 ላይ ያለ የህጋዊ መሰረት የሚባሉ በሽግግር ጊዜ የወጣና ከዛ በኋላ ተከታይ የሆነ የሚባሉ የህግ መሰረቶችም እኛ ጋር በሰፊ ደረጃ በግልጽነት ይሄ ለማስፈጸም በሚረዳ መልኩ ማግኘት አልቻልንም በሚል መሰረት ነው ማለት ነው ያለኝ።
የሐረሪ ክልል እንደማይቀበለው ያስታወቀውን የብሔራዊ ምርጫ ቦርድ ውሳኔን በህግ አግባብ ለማስቀየር እንደሚታገል የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አስታውቀዋል።
ህገ መንግስታዊ ውሳኔ ነው ብለን የአቋም መግለጫ ያወጣንበት። ስለዚህ ቦርዱ የህግ ጥሰት ያለበት ውሳኔ መሆኑን ተረድቶ የመራጮች ምዝገባ ከማለቁ በፊት ሁኔታዎችን እንዲያስተካክል ጉባኤ በአስቸኳይ ስብሰባ። ስለዚህ ይሄ የማይሆን ከሆነ የማይስተካከል ከሆነ በህግ ለመጠየቅ እንገደዳለን።
በሐረሪ ክልል ካሉ 36 መቀመጫዎች 14ቱ ላይ በመራጭነትም ሆነ በተመራጭነት የሚሳተፉት ሐረሪዎች ብቻ ሲሆኑ ያ አሰራር አሁንም የሚቀጥል ሲሆን የምርጫ ቦርድ ውሳኔ ተፈጻሚ ከሆነ በእነኛ 14 ወንበሮች ላይ በመራጭነትና ተመራጭነት የሚሳተፉ የክልሉ የሐረሪ ብሔረሰብ ተወላጆች ብቻ ይሆናሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሁን ደግሞ ንግድና ኢኮኖሚ። ባለፈው ሳምንት በኦሮሚያ ክልል ውስጥ ባለፉት 3 ዓመታት ስላለው የኢኮኖሚ ይዞታና በኦሮሚያ ክልል ይገነባል ስለተባለው የገዳ ልዩ ኢኮኖሚ ዞን በኦሮሚያ ብሔራዊ ክልላዊ መንግስት እቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር ዶክተር ተሾመ አዱኛና በሚኒሶታ ዩኒቨርሲቲ ኢኮኖሚክስ ፕሮፌሰር ዶክተር በዳሳ ታደሰን ማነጋገራችን ይታወሳል። ዛሬ የሚቀርበው የመጨረሻው ክፍል ሲሆን እንግዶችን ያነጋገረው ደረጀ ደስታ ነው።
ባለፈው ዝግጅታችን ባለፉት 3 አመታት ውስጥ በኦሮሚያ ክልል ብዙ የኢኮኖሚ ለውጦች መመዝገባቸውን የነገሩን ዶክተር ተሾመ በዛሬው ዝግጅታችን ኦሮሚያ ውስጥ ሞጆ አካባቢ ይገነባል ስለተባለው ልዩ የኢኮኖሚ ዞን ወይም የልማት ኮሪደር በማብራራት ይጀምራሉ።
ስፔሻል ኢኮኖሚ ዞን ጽንሰ ሐሳቡ የዲቨሎፕመንት ኮሪደርን በመለየት ተወዳዳሪ እና ውጤታማ የሆነ ኢኮኖሚ መገንባት ይቻላል የሚል ጽንሰ ሐሳብ ነው ያለው። የገዳ ስፔሻል ኢኮኖሚ ዞን ቦታውን ብትመለከት በአዳማና በሞጆ ማዕከል ላይ ነው ያለው። ቆቃ ነው ያለው ማለት ነው። ሁሉንም የኢኮኖሚ እንቅስቃሴ ያካተተ ነው። የቱሪዝም ማዕከል ነው። ፋይናንሻል ሴንተር ማድረግ እንችላለን ብለን ነው የምናስበው። የተለያዩ የኢንዱስትሪ ስራዎችን እንሰራለን ብለን ነው የምናስበው። ቦታው ለዚህ የሚመች ቦታ ነው ማለት ነው። ያደረግነው ምንድነው? ቅድመ ጥናቶችን ያካሄድነው ልማት የሚሆኑ አስፈላጊ ነገሮች አሉት? የመሰረተ ልማቶች፣ ጸሪ ውሃ፣ መብራት፣ የተለያዩ ነገሮች አሉት ወይ የሉ? አማካሪዎች ቀጥረን አሰርፍ ጥናት ማካሄድን ብቻ ሳይሆን የተሳተፉን አካላቶች እንግዲህ የተለያዩ ሀገሮች ልምድ ማግኘት ስላለብን፣ ለምሳሌ ቻይና ሄደን ቻይናን እንደምታውቀው እዚህ ላይ በጣም የታወቀች ነው። ከ80ዎቹ ጀምሮ በእንደዚህ አይነት ልማት ውጤታማ ሆና ባለም አቀፍ ደረጃ ራስ ተወዳዳሪ ያደረጋት ይሄ አይነት ሂደት ነው ማለት ነው። ስለዚህ ብዙ ሀገራቶች በዚህ የተለወጡና ያን ልምድ ወስደን እንደገና ወደ 200 የሚሆኑ ባለሙያዎች ነው እዚህ ጥናት ላይ የተሳተፉት። የውጭ ሀገሮችም አሉ፣ የውስጥም ሰዎች አሉ።
በኮሚሽነሩ ገዳ ልዩ የኢኮኖሚ ዞን በክልሉ ምክር ቤት ጸድቆ አዋጅ የወጣለት ሲሆን በባለስልጣን ተደራጅቶ መዋቅር ተዘርግቶለት ሰዎች ተመድበውለት ስራ በመጀመር ላይ ያለ ተቋም መሆኑን ገልጸዋል።
አዲስ ከተማ ነው የሚገነባው። ይሄ ከተለመደው ከተማ ወጣ ባለበት የተለያዩ ቢዝነስ ዲስትሪክቶች ያሉበት የሀገሪቷን ኤክስፖርት እና ኢምፖርት ማለፊያ ስለሆነ ከዛ ጋር የሚሄድ አሁን ለምሳሌ የሞጆ ድራይፖርት አለ። ከዛ ጋር አታች አድርገ ነው የሎጂስቲክ ሀብ እንዲሆን፣ ቆቃ አካባቢ የቱሪስት ማዕከል እንዲሆን። አሁን ኢትዮጵያ አየር መንገድ የሚሰራው አንድ ኤርፖርት ሲቲ አለ እዛ አካባቢ የሚደነባ። ከዛ ጋር እንዴት ነው ሊንክ የምናደርገው የሚለውን ነገር ይሰራ። በጣም ዲቴል ስራ ይሰራ ነው እና እንደሚባለው ህልም ብቻ ሳይሆን በተግባር የተሰራ ብዙ ስቴፕ የሄደ አሁን ምናልባት አንድ ማኔጅመንት እንኳን ቢመጣ አቅርበንለት ቦታ ወደ ስራ የሚገባበት አካባቢ የሚኖሩ ገበሬዎች እንዴት ነው የምናደርጋቸው፣ እንዴት ነው የሚጠቀሙት፣ እንዴት ነው ኢንትግሬት የምናደርጋቸው የሚባል ከ17 በላይ ዶክመንቶች የተዘጋጁበት ነው። ይህን ሁሉ ምን ውስጥ ስላለው ነው ከመጀመሪያ እስከ መጨረሻ እስካሁን ድረስ ውስጥ ስላለው ነው እና እንደሚባለው ህልም ሳይሆን ከሚቀጥለው 30-40 ዓመታት በኢትዮጵያ ደረጃ በኦሮሚያ ደረጃ ኢኮኖሚያችንን ለመለወጥ የምንጠቀምበት መሳሪያ ነው ማለት ነው።
ቀደም ሲል ኢትዮጵያ ውስጥ በኮሌጅ ደረጃ የምጣኔ ሀብት ትምህርት መምህር የነበሩና አሁን በሚኒሶታ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር በዳሳ ታደሰ አገሪቷ ያለችበት ሁኔታ መንግስት እንደሚለው አለመሆኑን ይናገራሉ።
ኢትዮጵያ ውስጥ ኦሮሚያ ውስጥም ወይም ሌሎች ሪጅኖች ውስጥ ያለው ችግር መጀመሪያ የእድገት ተስፋ እየጨለመ መሆኑን፣ ሁለተኛ ስራ አጥነት እየበዛ መሆኑ፣ ሶስተኛ ፖለቲካል ኢንስታቢሊቲ ወይም ሴፍቲ ኢንሴኪዩሪቲ መኖሩን፣ አራተኛ የህብረተሰቡ ራስን በራስ የማስተዳደር ተሳትፎ ከጊዜ ወደ ጊዜ እየቀነሰና አስቸጋሪ የሆነ መምጣቱን። ከነዚህ አንጻር ስታይ ለአንድ ሀገር ኢኮኖሚ እድገትና ብልጽግና የሚመች ሁኔታ እንደሌለ ያሳያል።
የተባለው ኢኮኖሚ ዞን ህብረተሰቡን ያላሳተፈ ምናልባትም ሊጎዳው የሚችል መሆኑን በመጥቀስ ስለተፈጻሚነቱም ጥርጣሬያቸውን ይገልጻሉ።
ኢኮኖሚ ዞን መፍጠር አንድ መንገድ ነው። የአንድ ሪጅን ወይም ሀገር ኢኮኖሚ እንዲያድግ መንግስት ኤክስፖርተሮችን አማክሮ የትኛው ፕሮጀክት መካሄድ አለበት የሚለው አንድ መንገድ ነው። ግን ማንኛውንም ፕሮጀክት የኢኮኖሚ ዞን መፍጠርን ጨምሮ ሲቀረጽ መጀመሪያ ጉዳቱ ምንድን ነው፣ ጥቅሙ ምንድን ነው የሚለው ማመዛዘን አለበት። ኢኮኖሚ ዞን ሲከፈት አንድ ቦታ ሲጀምር የተለያየ ቦታ ሲደረግ አይተናል። ባለፉት 15 ዓመት መሪያ ከነዋሪው መሬት ይወሰዳል፣ ነዋሪው ይፈናቀላል፣ ፍራውን ያጣል። መጀመሪያ እነሱን እንዴት አኮሞዴት እናደርጋለን? ሁለተኛ ያ ኢኮኖሚ ዞን የሚፈጥረው የስራ እድል የቢዝነስ እድል ለሁሉም ኦፕን ነው ወይ ነው። የሁሉንም በስነ ስርዓቱ ጥቅሙን ጉዳቱን አመዛዝነ ብትጀምረው እንኳን ሁሉም ሰው በተለይ ግለሰቦች የሚፈጥረውን መንግስት የሚበላ ኮንሱም የሚያደርገውን መንግስት ኢንቨስት የሚያደርገውን መንግስት ከሆነ ከሆነ ለስም ብቻ ይደረጋል እንጂ ምንም ለውጥ አያመጣም። ግን ህብረተሰቡ ፓርቲስፔት አድርጎ ተወሰኑ ግለሰቦች ብቻ ሳይሆን በተለያየ የሀገሪቷ ወይም የሪጅኑ ሴክሽን ያሉ ሰዎች ፓርቲስፔት እንዲያደርጉ የሚፈቅድ ከሆነ ጥቅም ሊኖረው ይችላል። ከዛ አንጻር ኦሮሚያም ውስጥ ክፈተው ይሄ ኢኮኖሚ ዞን የምትለው አማራም ውስጥ ክፈተው ወይም ሲዳሙም ውስጥ ክፈተው ምንም የሚቀይረው የሚያመጣው ለውጥ ምንም ለውጥ አያመጣም።
በልጽግናና እድገት በተስፋ አይመጣም በማለት የልዩ ኢኮኖሚ ዞኑን ሐሳብ ለመቀበል እንደሚቸገሩ የገለጹት ዶክተር በዳሳ ፕሮጀክቱን ተግባራዊ ለማድረግ የሰከነ መንግስት አለ ወይ በማለት ይጠይቃሉ።
መጀመሪያ ያጭር ጊዜ ግርግር ነው። ምክንያቱም የሰከነ መንግስት አለን ወይ? የሰከነ ፖለቲካል ሲስተም አለን ወይ? ዛሬ የምንሰራውን የምንጀምረውን ነገም እናቆማለን። ለሁለት አመት ለአንድ አመት ለውጥ ሊያመጣ ይችላል፣ ግን ለረጅም ጊዜ ለውጥ ላያመጣ ይችላል። እንጨት መትከል ትችላለ፣ ተከልኩ ማለት ዋጋ የለውም። ያ እንጨት ካልጸደቀና ካላደገ ፍሬ ካላወጣ ምንም ተስፋ የለውም። እንዲያውም ዌስቴጅ ነው የሚሆነው፣ ቢኮዝ ያንን መሬት ለሌላ ነገር መጠቀም ይቻላል። አሁንም ሰውን ከማፈናቀልና ይሄን ሰርተናል ከማለት ውጪ ነገ የማይቀጥልበት ከሆነ፣ ነገ ለሌላው ሰው እድል የማይሰጥ ከሆነ ሀገሪቷንም ሪጅኑንም የትም አያደርስም። እኔ ስፔሲፊክ ዴታ አለኝም በገዳ ኢኮኖሚክ ዞን የሚል ግን ፍራቻ ነው ያለኝ። መጀመሪያ ኤክስፐርት ኦፒኒየን ኢንዲፔንደንት መንግስት ቀጥሯቸው ምንም የራሳቸውን አስተያየት ለመስጠት እንኳ የሚፈሩ ግለሰቦች ኤክስፐርቶች ብንላቸውም የሚሰጡት አስተያየት አይደለም። ኢንዲፔንደንት የሆኑ ኤክስፐርቶች ጥቅሙንና ጉዳቱን አመዛዝ ነው የአጭርና የረጅም ጊዜ ጥቅሙን በአካውንት ወስደው ያወጡት ፕሮግራም ነው ወይ፣ በምን ዴታ ላይ ነው ተመስርተው ይህንን የቀየሱት፣ ምንድን ነው የሚያመለክተው የሚለውን ካላየሁ ድረስ የመንግስት መግለጫዎች አብዛኛው ጊዜ እውነተኛ ዴታ ላይ ሆነው አይደለም። ፖለቲካል አመለካከት ላይ እንጂ ፋክት ላይ ቤዝድ ሆነው አይደለም፣ ምኞት ላይ ነው። እና ሰው በተስፋ እንዲኖር ይፈልጋል። ግን ካልበላህ አትኖርም፣ አታድርም። ካልጠጣህ ትሞታለህ ከተወሰነ ጊዜ በኋላ ውሃ ካላገኘህ። እና አብዛኛው የኢትዮጵያ መንግስት ባለፉት መንግስታቶች እንዳየ ነው አሁንም እየሆነ ያለው፣ በተለይ በህዝቡ የተመረጠ ለህዝቡ አካውንተብል የሆነ መንግስት በሌለበት ሲስተም እንዲህ ጀምረናል፣ እንዲህ እናደርጋለን፣ እንበለጽጋለን። ብልጽግና በተስፋ አይመጣም፣ እድገት በተስፋ አይመጣም። እድገት ብልጽግና በአክሽን እና በእቅድ እና ሰውን በማሳተፍ ነው የሚመጣው። ኢትዮጵያ ውስጥ ያለ ነገር በዚህ መንገድ እየተደረገ ያለ ምንም ነገር የለም እኔ እስከማየው ድረስ።
አድማጮቻችን፣ በኦሮሚያ ክልል ባለው የኢኮኖሚ ይዞታና በገዳ ልዩ የኢኮኖሚ ዞን ዙሪያ ያዘጋጀነው ውይይት በዚህ አላበቃም። ሙሉውን ዝግጅት በድረገጽና ማህበራዊ ሚዲያዎቻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
በመጨረሻም ከኢትዮጵያ በማደጎ የተወሰደች የ12 ዓመት ሕፃን ከአሜሪካዊት እናቷ ጋር በመሆን በኢትዮጵያ ያሉ ሕፃናት የማንበብና መጻፍ ክህሎታቸውን እንዲያዳብሩ የሚያስችሉ መጻሕፍትን እየጻፉና በነጻ ለማዳረስ እየሰሩ ነው። ሰፊ ልብ ትልቅ ህልም በሚል ስያሜ ባቋቋሙት ድርጅት አማካኝነትም እስካሁን ባለው ጊዜ በአማርኛ፣ ትግርኛ፣ ኦሮምኛና ሶማሊኛ የተጻፉ አዳዲስ ታሪክ ያላቸው ከ100,000 በላይ መጽሐፍትን በተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማ እንዳላቸው ይናገራሉ። የድርጅቱን መስራች ኤሌኖር አንጀልስ እና ልጇን ሌይላ አንጀልስን ያነጋገረችው ስመኝሽ የቆየ ናት። ቀጥሎ ይቀርባል።
በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሌኖር አንጀሊተስ በወጣትነታቸው ከኢንዶኔዥያ እና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿ ነው የተወለደችው። ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ሕፃን ሆና ከኢትዮጵያ በማደግ የወሰዷት የ12 ዓመት ልጅ አለቻቸው ሌላ አንጀሊተስ።
We met Layla for the first time as a 6-month-old in Addis Ababa. My husband and I went together.
ሌላ ለመጀመሪያ ጊዜ ተዋወቅናት የስድስት ወር ሕፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው።
የስደተኝነትን ህይወት በየግላቸው የሚያቆጥ ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት ገና የሶስት አመት ልጅ ያለች ነበር። ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሁፍ ታሰፍር ነበር።
It was always really awesome to remember writing the memories of being able to put those memories onto the pages and sharing them with everyone around the world.
ኢትዮጵያ ሄጅ ያሳልፍኳቸውን ትዝታዎች በወረቀት ላይ ስጽፋቸውና ለሰው ሳካፍላቸው በጣም ደስ ይለኛል።
እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህፃናትን ማንበብና መጻፍን ያበረታቱ ስነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጻሕፍት መነሻ የሆኑት። እናትና ልጅ ሰፊ ልብ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህፃናት መጻሕፍትን በነጻ እንደሚያሰራጩ ኤልኖር ትናገራለች።
It struck me that how is a child going to learn to love to read and see reading as a tool to their future if they don't get to practice with books that draw them in?
በጣም ልብ የሚነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወደ አሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመለከተኝ።
Our goal is by closing this gap, one big gap is the lack of early reader books.
ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ 200 መጽሐፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅ። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው።
ድርጅታቸውን ባቋቋሙ በአራት አመት ጊዜ ውስጥ ኤልኖርና ሌላ 105000 መጽሐፍትን በኢትዮጵያ ለሚገኙ ህፃናት ያደረሱ ሲሆን ከነዚህ ውስጥ 107 በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህፃናትን መርዳት በመቻሏ በጣም ደስተኛ ናት።
It makes me feel like super proud of the fact that like no one can take it away from me and that I've given back to my birthplace means
Look,
so much.
ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወቅ። በአማርኛም በእንግሊዘኛም መጽሐፎቹን ስታነብ ሳያት በጣም ትልቅ ኩራት ተሰማኝ።
ሌላ መጽሐፎቹን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው።
I want for them to be able to experience the books that I experienced. I want them to be able to travel into new worlds and to be able to write.
ኢትዮጵያ ውስጥ ያሉ ህፃናትን ያነበብኳቸው መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ ያዩትንም ነገር እንዲጽፉ መኛለሁ።
ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህፃናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድረገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህፃናትን ማንበብና መጻፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖርት ገልጻለች።
Well, we founded this organization with the belief that collaboration was a key element.
ድርጅቱ ያቋቋመው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንደውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን።
For example, we did a collaboration with an organization called WEMA that got our books in Tembarsa and Amharic to, you know, rural Ethiopia for their schools.
ለምሳሌ WEMA የሚባል ድርጅት የኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጭ የሚገኙ አርቲስቶች፣ ጸሐፊዎች እዚህ ፕሮጀክት አካል እንዲሆኑ እንፈልጋለን።
መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳርና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በመትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች።
I do want to be a writer.
ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያን ስቼ ስጽፍ የራሴን ዓለም ፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል።
ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ። ድር ቢያብር አንበሳ ያስር። ከተባበርን ኢትዮጵያ ውስጥ የተማሩ ህፃናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ አመት ብቻ ተጨማሪ 100 ሺህ መጽሐፍትን ለኢትዮጵያ ህፃናት ለማዳረስ እቅድ አላቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከቡድን 7 አገራት ጋር ከካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ የጃፓን እና የእንግሊዝ የውጭ ጉዳይ ሚኒስትሮች እንዲሁም ከአውሮፓ ህብረት ከፍተኛ ልዑካን ጋር በመሆን በቅርቡ በኢትዮጵያ የትግራይ ክልል ያለውን የሰብአዊ መብት ጥሰትና ጥቃት እንዲሁም የዓለም አቀፍ የሰብአዊ መብት ህግ ጥሰትን አስመልክቶ እየወጡ ያሉ ሪፖርቶች እጅግ ያሳሰባቸው መሆኑን አስታውቀዋል ይላል የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር። ረሳን ከሱ በመቀጠል ግጭቱ የተጀመረው ባለፈው ህዳር ወር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትግራይን ያስተዳድሩ የነበሩትን የህዝባዊ ሀርነት በማስወገድ ህግና ስርዓትን ለማስከበር የፌደራል ወታደሮችን ወደ ትግራይ በመላካቸው ነው ብሏል። ጦርነቱ ከተጀመረ ጊዜ አንስቶ በርካታ ሰዎች ትግራይን ለቀው በመውጣት በጎረቤት ሱዳን እንደተጠለሉም ረሳን ከሱ ጠቅሷል። ረሳን ከሱ እንዳመለከተው የቡድን 7 አገራት ባወጡት መግለጫ ሰላማዊ ዜጎች ላይ የሚፈጸመው ግድያ፣ አስገድዶ መድፈርና የጾታ ነክ ጥቃቶች፣ የጅምላ ፍጅቶች፣ የትግራይ ነዋሪዎችና የኤርትራ ስደተኞችን በኃይል እንዲፈናቀሉ ማድረግን አበክረው የሚያወግዙ መሆኑን አስታውቀዋል። ሁለቱም ወገኖች ከድርጊቱ እንዲቆጠቡ፣ የሰላማዊ ዜጎችን ደህንነት መከበሩን እንዲያረጋግጡና ዓለም አቀፍ የሰብአዊ መብት ድንጋጌዎችና ህግጋትን እንዲያከብሩም አባል አገራቱ ጠይቀዋል ብሏል። ረሳን ከሱ ዩናይትድ ስቴትስና አጋሮቿ የኢትዮጵያ መንግስት የተባሉትን ጥቃቶች የፈጸሙትን ተጠያቂ ለማድረግ የገባውን ቃል ተግባራዊ ማድረጉን ማየት ይፈልጋሉ ብሏል። የኢትዮጵያ ሰብአዊ መብት ኮሚሽንና የተባበሩት መንግስታት ከፍተኛው የሰብአዊ መብት ኮሚሽን በሁሉም ወገኖች ተፈጽመዋል የተባሉትን የሰብአዊ መብት ጥቃቶች በጋራ ለመመርመር መወሰናቸውንም ረሳን ከሱ ጠቅሷል። ሪፖርት በተደረጉ ወንጀሎችና በሰብአዊ መብት ጥቃቱ ተጠያቂ የሆኑት ላይ ገለልተኛ፣ ግልጽና ወገንተኛ ያልሆነ ምርመራ በማካሄድ ተጠያቂ እንዲሆኑ ማድረጉም እጅግ አስፈላጊ መሆኑን አመልክቷል። ዩናይትድ ስቴትስና የቡድን 7 አባል አጋሮቿ በግጭቱ ተሳታፊ የሆኑ ሁሉም ወገኖች በአስቸኳይ የሰብአዊ እርዳታው ተደራሽነት እንዳይደናቀፍ እንዲያደርጉ አሳስበዋል። የምግብ እጥረቱ የተባባሰ የሚሄድ ለመሆኑ ከፍተኛ ስጋት ያለ ሲሆን በሰፊው ማዕከላዊና ምስራቃዊ ትግራይ አካባቢዎች አጣዳፊ እርዳታ የሚሹ ችግሮች መታየታቸውም ተጠቅሷል። የኢትዮጵያ ጠቅላይ ሚኒስትር አብይ በቅርቡ የኤርትራ ኃይሎች ትግራይን ለቀው እንደሚወጡ ማስታወቃቸውን ረሳን ከሱ በመጥቀስ ዩናይትድ ስቴትስ እና አጋሮቿ ሂደቱ ወዲያውኑ ያለምንም ቅድመ ሁኔታ የሚፈጸምና ሊረጋገጥ የሚችል መሆን አለበት ብለዋል። የጋራ መግለጫው ግጭትና ጥቃቶች እንዲቆሙ ግልጽ የሆነ ሁሉንም ወገኖች ያካተተ የፖለቲካ ሂደት በሁሉም ኢትዮጵያውያን ዘንድ በትግራይ ውስጥ ባሉትም ሁሉ ዘንድ ተቀባይነት ያለው ምርጫ እንዲደረግና ስፋት ያለው ብሔራዊ የእርቅ መግባባት ሂደት እንዲካሄድ ጠይቋል። በመጨረሻም እኛ የቡድን 7 አገሮች የሰብአዊ እርዳታ ጥረቶችንና የሰብአዊ መብት ጥሰቶች ላይ የሚደረጉ ምርመራዎችን ለማገዝ ዝግጁነታችንን እንገልጻለን ብሏል ርዕሰ አንቀጹ ጽሑፉን ሲደመድም።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። Thank you.
ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን። Thank you.